ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ሲፒጄ በሚል የእንግሊዘኛ ምህጻረ ቃል የሚጠራው የጋዜጠኞች ተከራካሪ ድርጅት አመጽን አነሳስቷል በሚል የፈጠራ ክስ በአዲስ ነገር ጋዜጣ አዘጋጅ በጌታቸው ሽፈራው ላይ የወያኔ ፍርድ ቤቶች የበየኑት ፍርድ አሳዛኝ መሆኑን ጠቅሶ አቃቢ ሕጉ ከአንድ የፈጠራ ክስ ወደ ሌላ የፈጠራ ክስ መሄዱ ውንጀላውና ፍርድ ምን ያህል አስቂኝ እንደሆነ ያሳያል ብሏል። ክሱ ምንም መሰረት እንደሌለው ለማንም ግልጽ ነው ያለው ተቋም የጌታቸው ሽፈራውን የይግባኝ መብት አገዛዙ እንዲያከብር ጥሪ አድርጓል። አምነስቲ ኢንተርናሽናል ባወጣው መግለጫ በጌታቸው ሽፈራው ላይ የተሰጠው የፍርድ ውሳኔ ፍትህን በጥፊ እንደመምታት ነው ካለ በኋላ ውሳኔው የወያኔ አገዛዝ የሚቃወሙትን ሁሉ በፈጠራ ክስ ጸጥ ለማድረግ እየወሰደ የነበረው የተንኮል እርምጃ የቀጠለ መሆኑን ያሳያል ብሏል። በአገሪቱ ውስጥ የሚታወቀውን መረጃ ለሌሎች ማካፈሉ ወንጀለኛ የሚያደርገው ምንም ነገር እንደሌለ ግልጽ ሆኖ ሳለ ቅጣቱ መበየኑ አሳፋሪም ነው ብሏል። አሙስ ግንቦት 17 ቀን የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ የወያኔው የፖለቲካ ፍርድ ቤት 6 ዓመት ከ6 ወር ፈርዶበታል። ፍርድ ቤቱን ያዘነም ለማስመሰል ዮናታን በስር የቆየበትን 1 ዓመት ከ6 ወር ይቆጠርለታልም ብሏል። ድንበር የለሽ ጋዜጠኞች እየተባለ የሚጠራው ለጋዜጠኞች መብት የቆመው ድርጅት ነጻ ሚዲያን በማፈን በኩል የወያኔ አገዛዝ ባለም ከመጨረሻዎቹ ትርታ መሆኑን ገለጸ። አገዛዙ ተቃውሞ የሚያደርጉትን ለማፈን ከ8 ዓመት በፊት ያወጣውን ኢሰባዊ የሆነ የሽብር ህግ እንደ ሽፋን የሚጠቀምበት መሆኑን ተቋሙ ገልጾ ባለፉት ዓመታት ብዛት ያላቸው ጋዜጠኞች ሲታሰሩና ሲፈረድባቸው ከ30 በላይ የሆኑ ጋዜጠኞች ደግሞ አገራቸውን ጥለው እንደተሰደዱ ገልጿል። ሐሙስ ግንቦት 17 ቀን በሰሜን ምስራቅ ኬንያ ከሶማሊያ ወሰን አጠገብ በምትገኝ ጋሪሳ በተባለች ከተማ አልሸባብ በመንገድ ዳር የቀበረው ቦምብ መበፈንዳቱ 5 የፖሊስ መኮንኖች መገደላቸውና ሌሎች 2 ቆስለው በሄሊኮፕተር ወደ ሆስፒታል መወሰዳቸው ታውቋል። በ24 ሰዓት አልሸባብ በአካባቢው የቦምብ ጥቃት ሲያደርስ ይሄኛው 3ኛው ሲሆን በአጠቃላይ 13 የፖሊስ መኮንኖች መገደላቸው ታውቋል። በተያዘ ዜና በማዕከላዊ ሶማሌ ውስጥ ባሊ ቡስሌ በተባለች መንደር በተደረገ የጎሳ ግጭቶች 4 ሰዎች የሞቱ መሆናቸውን ከአካባቢው የተገኘ ዜና ለማወቅ ተችሏል። የግብጽ መንግስት 21 ድረገጾችን ያገደ መሆኑን ተነገረ። መንግስቱ ተቋሚ ናቸው የተባሉትን ድረገጾች ያገደው በየጊዜው በመንግስት ባለስልጣኖች የሚካሄዱትን ሙስናና ሌሎች የግፍ ስራዎችን ለግብጽ ህዝብ በማጋለጣቸውም ነው ተብሏል። ከታገዱት መካከል አልጀዚራ፣ ሃፍ ፖስት፣ አራቢና የሙስሊም ወንድማማቾች ድረገጾችና የሚዲያ አውታሮች ይገኙበታል። የወያኔ አገዛዝ የተቃዋሚ ድርጅቶች ድረገጾችን ለአመታት አግቶ ማቆየቱና የሚዲያ አገልግሎቶችንም እንደሚያፈን ይታወቃል። በግብጽ የሲና ባህረ ሰላጤ እስላማውያን አማጽያን በወሰዱት ጥቃት 4 የግብጽ የጸጥታ ኃይል መገደላቸውም ባለስልጣኖች ገልጸዋል። አንደኛው የተገደለው አልአሪሽ በምትባለዋ ከተማ ከአማጽያኑ በተተኮሰ ጥይት ሲሆን ሌሎች 3 ደግሞ መንገድ ላይ በተቀበረ ቦምብ ፍንዳታ ተገድለዋል ተብሏል። ጥቃቱን የፈጸመው ቡድን ከአይሲስ ጋር ግንኙነት እንዳለውም ይታወቃል። በሰሜን ማሊ የሚንቀሳቀሱ አማጽያን በአካባቢው የሚገኘውን የመጀመሪያ ደረጃ ትምህርት ቤት አቃጥለውና ንብረቶችንም ያወደሙ መሆናቸውን የአካባቢው ባለስልጣኖች ለዜና ምንጮች ገልጸዋል። እነዚህ የታጠቁ ጂሃዲስቶች በትምህርት ቤቱ ላይ ጥቃት የፈጸሙት ለእስልምና ሃይማኖት ባዕድ ነው ብለው የሚያምኑት የምዕራባውያን የትምህርት አይነት ለተማሪዎቹ በመሰጠቱ ነው ተብሏል። በማሊ ትምህርት በፈረንሳይ ቋንቋ የሚሰጥ ሲሆን ይህ በአይነቱ የመጀመሪያው የሆነ የጂሃዲስቶች ጥቃት በሌሎች ቦታዎችም ሊቀጥል ይችላል የሚል ስጋት ፈጥሯል። ጂሃዲስቶቹ በፈረንሳይ ወታደሮች እርዳታ ከአራት ዓመት በፊት ሽንፈት ደርሶባቸው ያፈገፈጉ ቢሆንም የተለያዩ የማሊ ግዛቶች ከመንግሥት ቁጥጥር ውጭ መሆናቸው ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ምህጻረ ኑሮ ከዮናስ አድማሱ 1956 ዓመተ ምህረት ጥያቄ ለምን ተንገለቡ አህዛብ ወህዝብኒ ነበቡ ከቶ መልስ መቼ በከንቱ ነው ልባቸው ተነክቶ ኑሮ 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 ከንቱ ኑሮ ኑሮ ምን ሰራልኝ ከቶ ከኔ አብሮ ኑሮ ለኑሮነት ምንም ዋጋ የለው ህይወት ለርሱነቱ ምንም ዋጋ የለው የዛሬን ልለፈው ይዝለለኝ ልዝለለው የኔ ስጋ መልበስ የኔ ሰውነት ከንቱ ፈንደላላ ከንቱ መዋተት አሳቤ ቢባክን ውለታዬ በስቶ ልቤ ቢያነጻጽር ጠለቅ ብሎ ገብቶ የኔ ኑሮ መኖር ለአፈር ለመቃብር ከሆነ መድረሻው ከሆነ መግቢያው በአፈር በጨለማ ለሚከተተው በዓለም በደስታ ለማይፈታው ሰው ሰውነቴ ከንቱ መጨነቄ በሐሳብ መጥቄ በትራ ረቅቄ አየሩን ብቀጥፈው እንዳዋፍም ብበር የማይቻለውን ልከላ ብሞክር ለሚጣስ ሰውነት ለሚፈርሰው ገላ እኔ ከሰው አልደርስ ሰው ከኔ አይበላ ሕይወቴን ለማዳን እድሞንስ ባሳጥር ለዘለቄታው ነው ወይስ ለአንድ ለታዳር ድንበር መደናበር ለስጋ መፍጨርጨር ላይን የመጠቀ ለእውቀት የላቀ ለሐሳብ የረቀቀ ኑሮ የኔ ኑሮ ከንቱ ፍልስፍና ይመስለኛልና ልተወው ልተወው ኑሮዬን ልተወው ከንቱ መጨነቄ ሲቀር ለሚቀረው አይኔም ይፍሰስ ይጥፋ ከቶ ይቅርብኝ መጥፎ ማየት እንጂ ምን አተረፈልኝ ጆሮ የሚደፈን ይቅር ለደንቁር ለምንም አይረባኝ መጥፎ ከማዳመጥ ተክፋት በቀር እጅ የሚቆረጠው እግር የሚሰበረው ይዘጋ እንደበቴ ብዙ እንዳላወራ አእምሮ የሚላሽቅ ምንም እንዳላስብ ምንም እንዳልሰራ የሰው ሰውነቴ ፈሊጡ ምንድነው ለዛው ቁም ነገሩ እንዲያው እንደዋዛ ላፈሩ መኖሩ ነው ወይስ አይደለም ሌላ ይጨምራል በጣም ያስደስታል ወይስ ያስተቃያል ሹመትን ያሰጣል ወይስ ያዋርዳል ኑሮ በጠቅላላው ምን ነገር ያመጣል ሁሉ እኩል ይኖራል ወይስ አንዱ ይበልጣል ደግሞ ሌላው ያንሳል ይህን ብጠይቀው ይካልተመለሰ ያንንም ብጠይቅ ያካልተመለሰ የጥያቄ መልሱ በርግጥ ካልታወቀ የኑሮ ትርጉሙ የህይወት ፍቹ እንዲህ ከረከከ በሐሳብ መማቀቀ በኑሮ መሳለቅ ኑሮ ከንቱ ዋዛ በቀላል የሚለቅ እንዳይደለሳውቀው ሲገባኝ ሲሰማኝ ናላይን ማዞሬ ከንቱ ፍልስፍና ሁለንተናው ጥሬ ሙቼ የማላርፈው መዋቲ ነኝና ከቶ ላይ ገፋኝ ከቶ ላይ ተላልኝ የህይወት ጎዳና ከቶ ቆንጆ መምሰል ያሰጥ ለምላሜ ከቶ ቀና መምሰል ያልቀና ፍጻሜ አይታይ ረግረግ መልቶት ውስጥ ውስጡን እሾህ ጉልጥም ትወርሶት ግራና ቀኙን አሜከላ ደፍቶት ላይና ታችሁን ኑሮ የስጋደወይ መቼ እንደሚታየው መቼ እንደሚመኙት እንደ ልብ ተገኝቶ ሐሳብ ጋር ጸንቶ በስጋ መበደል በነፍስ መታደል ምንድነው ትርጉሙ ደግሞስ መሰረቱ እውነት ለሥራ ነው ወይስ ላንደበቱ ይህንን በሥራ ምንድን ይጠቅመኛል ጨርሽስ ባልሰራው ምንድን ይጎዳኛል ይህ ነው የኔ ኑሮ ያንተውም ያንቱም የርሱም የርሷም ኑሮ ልማትን ሳያዩ በስጋ መደለል በጥፋት ተነክሮ ወሬ ለመኖር አያሻኝም ከቶ በእውን አለመኖር አያሻኝም ከቶ የእውነት ካልሆነ በሐቅ ተመስርቶ አሻንጉሊት ነኝ ወይ ወይስ ደንበኛ ሰው በወረት መድረክ ላይ የምመላለሰው ቅዱስ መጽሐፍን ባልጠብቅ በተስ መሞቴ ሞት ሲሆን መፍረሴ መፍረስ አምላኪየ አምላኪየ ነጽረኒ ወለምን ተሐደገኒ ብዬ ባልማለል ጸሎት ባላደርስ እንዲያው ከንቱ ፍርሃት በትብሼ ልፈርስ ሰላም በሞተበት ጠበነገሰበት በተልካሻ ዓለም ውሸትን ለብሼ እውነትን አውልቄ ልኖር አልችልም ወጣት ሽማግሌ መስማማቱ ቀርቶ መነቃቀፍ ሆነ ምን ይሆን ምክንያቱ አለመስማማቱ ይህን ሳሰላስል ሐሳቤ ባከነ ስጋዬም ማሰነ የዛሬ ዘመን ልጅ ወጣቱ ፈላስፋ አንጎሉ ቢዳብር በእውቀቱ ቢሰፋ ምንድን ፋይዳ ተራ ምንድን እናተረፈ የአገር ልማት ትቶ ባህሉን ነቀፈ ሃይማኖቱን ክዶ ሽማግሌ ናቀ ማተቡን በጥሶ በወክር ታነቀ ምን ሠራ ወጣቱ ፈላስፋ አንጎሉ ቢዳብር እውቀቱ ቢስፋፋ መለፈፍ ብቻ ነው የእውቀቱ ፍቺው የጉራ ከበሮ የወሬ ከበሮ በያስረሽ ምጪው ብለው ያወራሉ ሽማግሌ አባቶች ከጥፋት የዳኑት ምርጦቹ ጻድቆች ሽማግሌው ጸና ኃይሉ በረታ ሃይማኖት አክባሪ የእግዚአብሔር ግራጌታ ምርጥ የሆነው ይከራከረናል የርሱ ምርጥነቱ ግራጌትነቱም በጣም ያሰጋናል ባህሉን ያድንቃል ልማድ ይጠብቃል አሁን የኛ ልማድ ከቶ ምን ይናቃል የሚለው ቃል በዛ በሽማግሎቹ የኛ ባላንጋሮች የእግዚአብሔር ተበቆቹ ወጣት በበኩሉ እህም ይላል ልማድ ያገር ባህል ለኛ እንቅፋት ሆኗል ልንሰራ ብንሞክር የሚያሰራ ጠፋ ቀና አልኩ የሚለው ሳይቆም ከተደፋ የአባት ቁጣን ፈርቶ ከተጨነጎለ ከቀረ ባጭሩ አይሻለውም ወይ አለመወለዱ ከተወለደስ ዘንድ ገና በጨቅላነት ሙቶ መቀበሩ ምንድነው ምስጢሩ የመቀባጠሩ ሽማግሌ ወጣት አለመፋቀሩ ሲኖሩ ሊኖሩ ሲሞቱ ሊሞቱ ምንድነው ምስጢሩ ያለመስማማቱ የጠያቂ ሆነ ያም ጠያቂ ሆነ መልሰጪውስ ማን ነው ኑሮን ይዞ መጥቶስ ይዞስ የሚዘልቀው ይናገር ያስታውቅ ይፈታ እንደበቱ ጠልቆ ያሰበበት ይታወቅ ብልሃቱ ይሄም ተደረገ ያኛውም ተሰራ ሌላውም ይሰራል እንዲሁ በተራ ብቻ አንድ ነገር የሚደንቀኝ አለ አባት ሽማግሌ ልጅ እንደመሆንህ የሰው ነገር ስማ አትናገር አለ ከቶ አለማውራቴ አለመናገሬ ለወገን ለዘመድ ላገሬ ለክብሬ አረ ለምን ይሆን አለመታፈሬ ለለይ እየቻልኩኝ ብስልና ጥሬ እንደምን ልታለል በማይመስል ነገር መሆኑን እያወቅሁ የማይጠቅም ላገር ማንስ ያውቅብኛል በልቤ ያለውን ልማትና ጥፋት ደግና ክፉን የሚሰማኝ ካጣሁ ልጮህ ለብቻዬ ለድንጊያውም ላውራ ለትቢያው ላፈሩ ለአውሬው ለእንስሳው ለጫካው ለዱሮ ምስጢሬን ልቅበረው መሬቱን ቆፍሬ ሆዴን ጎረበጠው ነገሩ ሆኖብኝ ብስልና ጥሬ ፍሬ ሆኖ አቅሎ ሲበላ ይናገር ያውጣ ምስጢሬን ነገር ከኔ ወጥቶ ልሙት ብቻዬን መልካም ያሰብኩ መስሎኝ አፌን እረፍ ብዬ ልመክር ብነሳ ለምን ዝም ብላለሁ በምን የተነሳ አይን ያሻውን ያያል ጆሮም ይሰማል አንጎልም ያስባል ሌላውም እንዲሁ በክፍሉ በክፍሉ ስራውን ይሰራል። አይን ሲያይ እያየው ጆሮም ሲያዳምጥ ምንም ሳላወራ እንዴት ልቀመጥ? ሬሳ ብቻ ነው የማይንቀሳቀስ የማይናገር እንከፍ እንከፉ ነው የማይቆናጠር ጥንቱን ሲፈጠር ደመ ነፍስ ህይወት ከተንቀሳቀስኩኝ ምንም ሳልናገር አልችልም ልኖር ካይንና ካንጎሌ እኩል ተፈጥሬ ለመኖር አልችልም እኔም አለ ግብሬ ግብሬ መናገር ነው እለፈልፋለሁ ውሸት ውሸትቼ እውነት አወራለሁ ያውም እንኳን አይን ውሸትን ያያሉ እነ ጆሮም ደግሞ ሐሰት ይሰማሉ እንዲሁም እናንጎል ሁሉን ያስባሉ አለ ለምንድነው ያ ነገር ሲነሳ ዝም ይበል መባሉ እንደ ጆሮ መስማት እንደ አይንም ማየት እንደ አንጎል ማሰብ ሁሉንም ባወራ ምንንም ሳልፈራ አዳም ይፋጅ ነበር ታንቆና ተናንቆ ይከተት ነበር ሁሉም ነገር አልቆ ሁሉም ነገር ጠፍቶ እኔም እሞት ነበር ግን ለምን ይሆናል ጆሮ ብዙ ይሰማል አይን ብዙ ያያል እኔም እንደነሱ በዚያው በድርሻዬ ብዙ አወራለሁ ያልሰማ እንዲሰማ ደቂቁ ትንሽ ልጅ ጠቢቡ ፈላስማ ይልቁንስ ሲብቃ ደሜን አታፍሉት የምሞትም ቢሆን እንዳሻይ ልሙት አፌ ይህም ብሎ አፌን አስያዘኝ እንግዲህ ካፌ ጋር ካልተስማማሁኝ ልሙት እናግረፍ ይህ ዓለም ይብቃኝ አፌም ይረፈው ለስጋ ሰውነት ለሚፈርሰው ገላ ጭንቁ ምንድነው ጭቅጭቅ በዛብኝ ስራ ማነሰብኝ ወሬም ተዘራብኝ ተጫነኝ ይሮሮ ይህን ያረገኛል ኑሮም በኔ አምሮ ልሙትና ልረፍ ሞአቲ ነኝና እኔም በተፈጥሮ መሞት አርፎ መሞት ትንፋሽን አቋርጦ ተዘርሮ መሞት ሆድ ነገርን ላይዝ ልብም ተንኮል ላይዝ ንጹህ ሁኖ መሞት የነው የኔ ኑሮ የርሱም የርሷም ኑሮ ያንተም ያንቺም ኑሮ የነው የሰው ኑሮ ለሙትና ለረፍ ሞታችሁ ጎረፉት እንደ ሰው ተፈጥሮ ይኸው ነው ባጭሩ ለምጻረ ኑሮ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ምረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 19 ከሲቲዩ አቤት ተመልሰን ጎንደር ስንደርስ ጋሽትና በተሰብ ለምሳ ይጥብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለ ነግሮኛል። ሆኖም ቤቱ ሊወስደኛል ፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራው ሁሉ በጥንቃቄ ተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔ ከሀገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመሐከለኛ እድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁም ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ ያረፈ። በጣም ገረመኝ። ስራቸው ሁሉ የሰላይ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም እቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድኩ። ጠዋት አልጋዬ ላይ እንዳለሁ ጋሽትና መጥቶ እንደተለመደው ይዞኝ ሲዞር ዋለ። 10 ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ጊዜ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። 2 ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብላይ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳ ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንድሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረቅኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ደህና ደር እንኳ ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለግኩም። አንዱን ሱሪዬንና ሸሚዜን ደርቤ የለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተትኩ። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ትራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ጥቅጥቅ ጨለማ ውስጥ ገባው። ከዚያ ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጫ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ስሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባልኩ። ሴትዮዋ ሴትኛ ዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠለቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። በተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ መስተኛል ሐሳቤን እዛው ቀይሬ በደመነፍስ ሴትዮዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልዳሽ ጎደጎድኩት። ሴት ጋ ከደረስኩ አመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠዋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ አቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎ ይጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትዮዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ የምትባል አይደለችም፣ ምናልባት ኑሮዋ ይሆናል። መሐከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ልጥ ብለ ተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብላዬ የታሰረው በምን ይሆን? በዚሁ የማስኮብለል ሥራ ይሆን ወይስ በሌላ ጉዳይ? የጋሽጥና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር፣ ያውም በመላኩ ጎንደር። ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋው። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጧት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ አነበብኩ። አልጋው ላይ እንዳለሁ መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ የአረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል፣ አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ የመኪና ጎማ፣ ያለቁ ጫማዎች፣ የቡና ረኮቦት፣ ጀበና፣ شكلانا بردست وا يزاريو السنجدا بلتوم تتتوم عدروم كبيتا يوتام من دي إيالج ما يترف ستجمر بألما دكوت يمال سمت كونتراتين عرازمي ملوكان اندم غزاتنا قرقوات فاقروك اللاسي عرقهونو عينت ملاش ستتشي تسمامان غوربيتو چوا ستنيا داريوش اهون اماون امي مطالو بمقارجا اي يتكلل بدبقالو بلتكي زي بنا تطرطا كوش ازاك تابين هيدالج تكلم اقزات موطعات نبربين كان موطعاتي بفيت لما استمامينيا اصر برسطات عبيد كي توالا ايا يهو الدستا كفونجرا عندلج اند الترالين عدرقنا اجون جيهيركو اوتوبس تراس درس يما تاوسقات اندقن اقر الشابين يمتاسر يمتاسر مسترين يام هونو يكفريو يتبه بردب دابي بجيلاي سدن ببر لما كراكاريا اندمي تقمين يوكالو كفري دولو بيتايكم چگر اندم ما متاقبتون يان بلجو اقتا چامريند يالمنم چگر تقيت قراتكو اندبو النابيت قبتن لسلسة تطتن شنتبيت تتاقمي فمتان ببتونيتا تملس تجنقات تبا مساء الزقاش تالج وطوا بزن بايت عفتم يمقم مرچاة قرس لاللبين تروارجي بلاوت كساب بوالا بنا مافلات يسوا ترامونون ستنقرين قوربيتو چواس لمي متو چلنقين الفو الفو يلبو داي سيمتا مقارجا زكتو مقامت يتلم مدمونون نقرشي سلزي مقارجاون كچاف اسكچاف زكيتشي دمسينات فيتشي قادم بيه قويو ورياتشو نيكدو تال بتالي ياندوا يماتا دنبنيوا انديت انديت انتاد الرقات بمياسك ونيتا تتنتنو نبر يوتاتشو يمي تافتو اندي هينت وريسيا ورو مسلي دقارقو تاليا بمني سكالو ينيو سيتيو بناون اكالبانو يافلاتشو چواتاتشو انسايتاقبو تبتاتنو ሌላው ትይንት ለጊዜው ለተኛው ተፈልጉ ወንዶች ከሰዓት በኋላ ጎራ ማለታቸው ነበር ገና እግራቸውን ሰደድ ሲያደርጉ ሽንት ቤት ያለች መስል ሰው አለ ያለች ተመልሳቸው አለች መሸት ሲል የሚመጣው ሰው ብዛት ስለጨመረ ቤቷን ዘጋች እኔም ሙሉ ነፃነቴን አገኘው የጉጀም ሰው እንደሆነች አግብታ እንደፈታች ልጆች እንዳሏትና ለናቷ ተታቸው እንደመጣች አወራችኝ እኔም ከአዲስ አበባ እንደመጣው ደብረታቦር ዘመድ ለመጠየቅ አስቤ እንዳልተሳካ አጋጥ የጎንደር አድባር ነቻ አንተን ከደብረታቦር አስገርታ ያመጣችልኝ ብላ ቀለደች ከትናንትና ወበለጠ ቤቱን አሞቀነው አመሸን ለሊት መነሳት ስላለብኝ በጊዜ ተኛን وفتاين چاچا بطوات تنستا ونافلتا قرسين عبالاچي رجم جزي موقات يهل سلييات هودي بابا يسوا بايبس السوا سلمات تاوكا ولتاوانا لاتتاكالي مستنگدوا عمسا برسساتات درقا کررج اكفرقا لدك اكاوچ يهل انگتين سامچي بقد دلق اكيات وداوتو بسترا اكناو مالك يابلي اللو يكي اللالي أسل چي فتشا يتمرر بسلام أغري قباو ليلا ولتنيا مكرا لمادرك غاش مسفن بفلقم أباتي ثلاث تسماما يسدتو نگر بزيو تقواجة أسكو بلاي يتسرو بكونترباند نقد تكسو بيوانم عندسو كاغر انديوتا أرغال بميلم يترد تاريك السنبر يكونترباندو كس ماسرجا بيگنجبتم የማስኮቭ ለሉን ወንጀላ ሳያመን ቀራሉ ሁለት አመት እንደ ተፈረደበት እየሰማው ይመስለኛል የማታ ትምርት ቤት ለመመዝገብ ይዘው አልፏል ቦዘኔ ሆኜ መቆየት ስለሌለብኝ ስራ መፈለግ ጀመርኩ ለሳምንታት እግሬስ ኪነቃ ተንከራተትኩ አንድ ቀን አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ተጋብዬ ስመለከት ለሬዲዮ ኦፕሬተርነት 10ኛ ክፍል ያጠናቀቁና ከዚያ በላይ የሆኑ ዘና ሰልጥነው እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከመገበና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን ድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። ያባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤቴ ሄጄ ማስረጃዬን አመጣሁና የዛን ሁለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፕሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። ብዙ ሳንቆይ ጓዜን ሸክፌ ቤላ ከተምኩ። በስልጠናው በጣም ነበር የተደሰትኩት። አብዛኛው የተግባር ስልጠና ስለነበር ትኩረታችንን የሚስብና አጓጊ ነበር። ወናው የአሰልጣኞች ኃላፊ ሻለቃ ነሲቡ በኋላ ኮሎኔል ሲሆኑ ፍጹም የተረጋጉ የወጣት ስሜት የሚገባቸውና በሙያቸው የተካኑ መኮንን ነበሩ። ትምህርቱ ክህሎትን ማዳበር የሚጠይቅ ስለነበር በወጣት ዕድሜ ለምንገኝ ልጆች ተስማሚ ነበር። እኛ ሲቪል ብንሆንም የሰራዊቱን ህጎችና ስነ ስርዓት ልናከብር ግድ ነበር። የምንለብሰው የወታደር ዩኒፎርም ባይሆንም የወታደሮቹ አይነት ቱታና ጫማ ነው። በሌሊት መነሳት ግድ ነበር። አልጋችንን በወታደር ስርዓት አንጥፈን የመኝታ ክፍላችንን በጽዳት መጠበቅም እንዲሁ ግዴታ ነው። እንደ ወታደር ተሰልፈን በባንዲራ መስቀልና ማውረድ ስነ ስርዓት ላይ እንገኛለን። ከተወሰነ ሰዓት ውጭ አምሽተን መግባት አንችልም። ጨለምለም ሲል ከመጣንም እንደ ወታደሮቹ ለመግቢያ የተዘጋጀውን የሚስጥር ኮድ ለዘቦች ነግረን ነበር የምንገባው። የወታደር ግዴታ ግን አልነበረብንም። ከስልጠና ውጭ እነሱ የሚሰሩትን ስራ አንሰራም። የኛን ወጪ የሚሸፍነው የእርዳታ ማስተባበሪያ ኮሚሽን ስለነበር ከሌሎች ወታደሮች የተለየነን። አልጋችን በአየር የሚነፋ ምቾት ያለው ፍራሽ ነው። አንሶላችንም ከመስሪያ ቤታችን የተሰጠን ነው። በነፃ የሚታደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው። የምናድረውም በተለይ ለተዘጋጁልን ክፍሎች ውስጥ ነው። ስለዚህ በብዙ ነገር እንለያያለን። ለማንኛውም ቁርሳችን እንቁላል፣ ቅንጨ ፍርፍር ሲሆን ምሳችንም ሆነ እራታችን ከጾም ቀን ውጭ ስጋ ወጥ ነበር። በሲቪልነት ተቀጥረን ወታደራዊ ስርዓትና ህግ እንድንከተል መደረጉ ውስጣችን ባይፈልገውም ኋላ ላይ ሳስበው የማይገኝ ትልቅ አጋጣሚ ነበር። በጠዋት መነሳት፣ ጽዳትን መጠበቅ፣ ስርዓት መያዝ፣ የስራ ሰዓትን ማክበርና የመሳሰሉት ለህይወት የሚያስፈልጉ ስነ ምግባሮችን ተምረንበታል። በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር። ሁሉም ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግል ለጥሩ ሰብዕና ይረዳል የሚል እምነት እስካሁን ድረስ አለኝ። ትንሳይን ከወታደሮች ጋር ኖሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት። ለምን አልስማማም? የጸባይ ችግር እኮ የለብኝም። ያንንም ቢሆን የወታደር ጥላቻ አይለብኝም። ያባ እኮ በርካታ ወታደር አባላት ነበሩት። አንድ ሁለቱንም ጥናት አስጠንቻለሁ። ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ። ማይገርም ጓደኝነት ደረጃ የደረሱ ወታደሮችም ነበሩ። እስካሁን ድረስ ወታደር ጓደኞች አሉኝ። እንደማንኛውም ሰው የምጠላው ካድሬዎቹን ነበር። ለነገሩ ወታደሮቹ ራሳቸው ካድሬዎቹን አይወዷቸው። በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌ ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል። እንኳን እዚያ ግቢ ገባው። ስልጣና ላይ ሆኜ ደስተኛ በሆነም አልፎ አልፎም ቢሆን ስጋት ውስጥ ነበርኩ። እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ። ፍራቻዬ የተጋነነ ቢሆንም ምክንያት ነበረኝ። ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ። በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጠናውን ጨርሰን በእርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ። ለአንድ ወር ለሚጠጋ ጊዜም እረፍት ወስደን አዲሱን ዓመት 1972 ዓ.ም በደስታ ባረክነው። ሁላችንም ወደ ተለያየ ክፍለ ሀገር ከመመደባችን በፊት የመደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋ ልቤ ጠየቅኩ። እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ፣ ሁለተኛ ከአዲስ አበባ ከወጣሁ አይቀር ራቅ ያለ የማላቀውን ክፍለ ሀገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ የደረሰኝ ምዕራብ ኢትዮጵያ ነበር። ቢርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረገጥኩት። ከዓመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ሕፃን ልጅ ቦረቅኩ። የምጠላውን መንግስት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽህፈት ቤት ተሰናበት። የፈሩት ይደርሳል። ከ15 ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሳኤን ስጠይቀው ፍጹም ወዳልጠበቅኩት የህይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው። ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝ በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈለጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆኖም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት? አላውቅም ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጥበቃ ስለምፈልግበት ጉዳይ እየጠየቀው ይያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጥበቃ ተፍተፍ ይላል። ወደ ቀበሌው ጽፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያስኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3ቱም አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያባነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ጠቆመብኝ? እንዴት ደረሱበት? እያልኩ እቤት ደረሱ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ ቀላል ነገር ይመስለኛል እያልኩ ስለፈልፍ መልስ ሳሰጠኝ ክው ብላ ቀረች። ሽንት ቤት ልሄድ ብዬ ከቤት ወጣሁና በፍጥነት ወደ ጓሮ ሄድኩ። በጀርባ በኩል አጥር ዘርዬ ላመልጥ ነበር። የቆርቆሮውን አጥር እንደተጠጋው ከውጭ በኩል የሰው ድምፅ ሰማሁ። በአጥሩ ቀዳዳ ሳይ 2 አብዮት ጥበቃዎች ቆመዋል። ግቢያችን እንደተከበበ ገባኝ። አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኪሴ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባዋ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኸ። አላለቀሰችም፣ ቃልም አልተነፈሰች። አልጋው ጫፍ ላይ ቁጭ ብዬ እንደ ሕፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እንባዋ ስላላቆመ ትቻት ወጣሁ። ቤት ያለው ሰው ሁሉ ተከተለኝ። የራሴን ዕዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች 3 አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ 1፣ ከጓሮ 2። ያ ሁሉ አብዮት ጥበቃ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቅኩ። በመንጋ ቤት ጥበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍርሃት የተጠናወታቸው ይሁኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጥ አለኝ። እኔ ለራሴ በንዴት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትከሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ እረፍት ነሳኝ። 3-4 ተወኝ አልኩት። በመጨረሻ አልሰማሲል አንዴ በጠፊ ከዚያ በጢራሳነሳው እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማው። እድል በለው እጣፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ፣ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰው ሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባው። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተህ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳ የናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር የአንድ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከእድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባ ውስጥ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንድ የኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንቷቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው፣ ነበንም ወደ ራሱ ቀበሌ ሲል እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓ.ም ተመረጥ መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል። ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎይ ያሰኘን እኔም አጣርቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። ድርጅቱም መከታተል ስላልፈለገ ጉዳዩ በዚያው ተዘጋ። ካንደመት በኋላ ማለትም እኔ እርዳታ ማስተባበሪያ ያያለሁ ነበ በድንገት ሰፈር ውስጥ ተከስተ። ያየር ወለድ ልብሱን ከጨርጎ በጎኑ ሽጉጥ ታጥቋል። ነበ ከአየር ወለድ ስልጠና በኋላ ወደ ሶቪየት ህብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጠና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው ያየር ወለድ ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ያባ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቀናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በያባነት የሚጠረጠር ሰው እንዴት ሶቪየት ህብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ መለከቱ። እነሱ ደግሞ ለማዕከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ያፓ ነበርኩ መሳሪያ ልግዛ ብዬ ብራቸውን ወስጄ ጠፍቼባቸው አየር ወለድ ተቀጥሬ ያለው ስቀጠር ያፓ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም አለ። ይህ እውነት ነው። እነሱ ግን አላመኑትም። ያፓ ሰርጎ ገብ አርጎ ልኮህ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታስሬ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ። እንደገና የኔን ስም የጠቀሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ አገኙ። የኔ ስም እዚህም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናድዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳ ይሁን ትላለህ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በእለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የመሄዴን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽጉጥ ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ። ጠቅላላ ፕሮግራማችን በዚህ ተጠናቀቀን። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.